የቀድሞ የጎዳና ተዳዳሪ የዛሬው ዶሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አበቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስም ይሁን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደ ተባለበት ወደ ካሳንቺስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ ያደረ ህይወቱን መጀመሩ ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ተፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እያለም ትምህርቱን መቀጠል ችሏል። በጭፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበርም በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጡን ይበላው እንደነበረ ያስታውሳል።
አዝማሪው ሲባል ህዝቡ ላይ የተናቀ ነው፣ ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤትም የሚሰራው ለእሱ ገቢ ማግኛው እንጂ ማዳንም አያስበውም። አንዱ ቤት አንዱ ይመጣል፣ እሱ የለታዊ ነገር መስራትም ብቻ ነው እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ ምንም የተከበረ ሙያ አይደለም። በቃ ወዛወዛ ቅጥኛ እንዲ እሱ ምራት ዛፍ ምክ ይወዛወዛል ምን ይችላል የሚል ተቀጥላ ነገሮች አሉበት እና እሱ ሀገሬን በጣም ስለምወደው ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብ ስለ ሀገር መውደድ ስታወሪ በቃ በዛ ሰዓት የሆነ ተረት ተረት የምታወሪ ነው የሚመስለው ከማንም ጋር ትግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና እዚህም ደግሞ ህይወት ስላለ በቃ ሽልማቱን የሚሸልምሽን ሰው ትከታያለሽ እንጂ አንቺ ያለሽ እንዳል እንዳለለን ለምን የሚክራ አለ ወይ ትምህርት አለ ምግብ አለ ሰርቫይቫል ነገር ስላለ ገንዘቡን ቤትም እንዲመጣ ነው እንጂ የምትፈልጊ እዛ ላይ ያፎከስ አጋረኝ። ያ ደግሞ ባህሉን እየጎዳው ምንም ባህሉ ባለቤት ሳይኖረው እያጣ ነው እንደምንሄድ ተሰማኝ። በዛ ውስጥ ነው እንግዲህ ያለው። አስተምር ነበር በየቤቱ ስፒከር ተሸክሜ የኔ ኢንካም የማገኘው እሱ ነበረ። በጣም ሰው መድረክ ላይ ተሰራ ይወደኛል። አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል እና እዛ ላይ እኔ ሌለበት መድረክ የለም ማለት ይቻላል። በወር አንዴ ይቀርብ ነበረ። እኔ ህልሜን ድሪሜን አይቼዋለሁኝ። እኔ ለሰው ለማሳየት ጥረት እያየሁት ነው።
መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረት ሰዎች መደረጋቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጪ ደሞዝ እንዲያገኙ ማድረግንም የጨመረ ነበር።
ያንን ህመም ስላለኝ ውስጤን ቁጭት ስላለ ልክ ተጀምረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት። አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትንሽ። ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ ባቲ አንቺውዬ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው ይዘፍ ሚንጆ እንዲያደርጉት ዳንሱንም በራሴ መንገድ ኬሮግራፍ በማድረግ ኮምፖዝ እያደረግኩኝ ጥሩ ጥሩ ነገር በማድረግ ዘነዚ ብመምጣት ጀመረ። ከዛ ወዲያው ደግሞ ሲጋራ ማጨስ አስቆልኩ። የዛሬ 11 ዓመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ እያቀመስኩ እያጠጣው አፍናሪ ቤት በቃ ውስኪ ያወረደ የሚከበርበት ሀብታሙን የሚታይበት የዚ አይነት ስሜት ያለብን ህብረተሰብ ያለው እና ማለት ጠጅና አረቂን አገር በቀል እውቀቶችን ኬሚካል ያለሚ ነገሮችን በመናቅ ማለት ነው የወረደ አቅም የሌለሽ እንደሚጠጣ አይነት ስሜት በመረዳት እና ከሙዚቃውም ከሁሉም ከአቀራረቡም ከአለባበሱም ስነስርዓቱን ወጉን ማዕረጉን እንዲጠብቅ ክብሩን እንዲጠብቅ በማድረግ ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በ2009 በፈረንጆች ኢትዮ ከለር የሚል ባንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። አንጋፋዎቹ ጥሮታ ወጥተው ወይም ሚገርም ስራ ነው የሚሰሩት፣ ተረስተዋል። በዘፈኖቻቸው አድገን ብዙ ክርስቶስ ነው ያብረው ማጠገባችን ቆሞ በአካል አያቋቸውና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ ሶማሌ ሶማሌ ዘፋኝ ኢትዮጵያ ሶማሌ የኮናማ ኮንሶ እንደዚህ ኦሪጂናሎችን በማምጣት ኢትዮ ከለር ላይ በቃ በሁለት ሳምንት አንዱ በማቅረብ እንደገና ሸክላዎች አሰባስ በገዛ ነበረ ማጫዎች እንኳን ሳይኖረኝ ኢዝን አዲሱ ትውልድ ሸክላ ምን እንደሆነ አያውቀውም እና እሱን በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆኖ ወጣ። የራበውን ነገር የሚያገኙበት ቦታ አገኘ። በቃ ለመጀመሪያ ጊዜ እዛ ጋር እንደገና ማምጣት ኃይሉ ዲሳሳ ወደ 12 አልበም ያለው የኦሮምኛ ዘፋኝ ጋሽ ያነሳ ፍርቅ ፍቅር እስከ መቃብር ዋሽንት እንደዚህ እንደዚህ እያሉ እነዚያም አረፉ እና በጣም እንደ አዲስ ከህዝብ ጋር ተገናኙ።
መላኩ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የኔዘርላንድ የዘውድ ሽልማት የሆነው የፕሪንስ ክላውስ የሎሬትነት ሽልማትም በመልካም ሰዓት የመጣና የባህል ማዕከሉን ለማስቀጠል ያገዘ እንደሆነም ያስረዳል።
የክሪንስ ክራውን ፈንድ ይባላል። ከአነ አራት ሀገሮች ውስጥ የመጀመሪያውን አልፋቹ 42 ገባ። ከ42ቱ 7 ብቻ ነበር የሚመረጠው ከዓለም። ሁለቱ አፍሪካ ነው፣ አንዱ ፈንድቃ ነው፣ አንዱ ከጋና እና ኮንግራቹሌሽን ነው። እና እንደውም ብር 25,000 ዩሮ ሽልማት አለው። እኔ አፕሪል ዘፍን ነው የመሰለኝ፣ እኔ አላውቅም። ባንክ ነበረኝ ላኩ ስልክ በሁለተኛው ቀን ብሩ ገብቷል። እኔ የሚገርም ነው በቃ የሚካኤል ነገር እግዚአብሔር ነገር አልኩኝ። ምክንያቱም በሻንገርሽ ኢንቨስተር ስትሰሩ እኛ አምላክ አለና ከዛ ቤቱን ማደስ ጀመርኩኝ።
የፈንድቃ የባህል ማዕከል መስራች ሆነው መላኩ በላይ ባለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ።